የአሜሪካ ድምፅ ሬዲዮ ጣቢያ ነው። በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርስ በ25 ሜትር ባንድ በ12040 ኪሎ ሄርስ በ31 ሜትር ባንድ በ9485 ኪሎ ሄርስ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈው ፕሮግራማችን ጀመረ። እንደምን አመሻችሁ ውድ አድማጮቻችን። ከዋሽንግተን ዲሲ የሚተላለፈውን የአሜሪካ ድምፅ ሬዲዮ የቅዳሜ ሰኔ 5 2013 ዓ.ም ፕሮግራማችንን እናቀርባለን። በቅድሚያ ለዛሬ ካሉን ዝግጅቶች ጥቂቶቹን እንጥቀስ። በዋሽንግተን ዲሲ እና አካባቢዋ ነዋሪ የሆኑ የኦሮሞ ማህበረሰብ አባላት ከትላንት በስቲያ ኢትዮጵያ ውስጥ እየተካሄደ ነው ያሉትን የሰብአዊ መብት ጥሰት በመቃወም ሰላማዊ ሰልፍ አካሄዱ። በትግራይ ክልል ያለው የምግብ ይዘት አደገኛ ደረጃ ላይ መድረሱንና ሰዎች መሞት መጀመራቸውን የዓለም የምግብ ፕሮግራም አስታወቀ የሚሉትና ሌሎችም ዝግጅቶች አሉን። ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። አብራችን እንድትቆዩ እንጋብዛለን። የማስተናግዳችሁ አዳነች ፍስሐዬ ነኝ። ንጉሱ ታምሬ ፕሮግራሙን ይመራል። አሁን የምሽቱ ዜና ይነበባል።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። ዜናውን የማሰማችሁ ጽዮን ግርማ ነኝ። በሰሜን ኢትዮጵያ ትግራይ ክልል ውስጥ ባለው ረሃብና የተመጣጠነ የምግብ እጥረትን ተከትሎ በሚመጣ ተዛማጅ በሽታዎች ምክንያት በአስር ሺዎች የሚቆጠሩ ህጻናት ህይወት አደጋ ላይ መሆኑን በመግለጽ የተባበሩት መንግስታት ድርጅት ኤጀንሲዎች እያስጠነቀቁ ይገኛሉ። ስጋቱን ከፍ የሚያደርገው ደግሞ የእርዳታ ድርጅቶቹ የሰብአዊ ረድኤቱን ወደ ክልሉ ማድረስ አለመቻላቸው ነው ብለዋል። የኢትዮጵያ መንግስት ለሰብአዊ የእርዳታ ሰራተኞች በግጭት ወደ ተሞላችው ትግራይ ክልል ተንቀሳቅሰው እንዲሰሩ ያልተገደበ ፈቃድ እንደሚሰጣቸው ቃል ቢገባም የተባበሩት መንግስታትና የግል የእርዳታ ድርጅቶች ግን የተባለውን ፈቃድ ማግኘት አልቻሉም ተብሏል። አርብ ዕለት ጄኔቫ ውስጥ መግለጫ የሰጡት የዩኒሴፍ ቃል አቀባይ ጄምስ ኤልደር የትግራይ ክልል በረሃብ አፋፍ ላይ እንደሚገኝ ገልጸው አስቸኳይ እርዳታ የማይሰጥ ከሆነ በአስር አመታት ውስጥ ታይቶ የማይታወቅ ቀውስ ሊያጋጥም እንደሚችል ጠቁመዋል። ከጊዜ ወደ ጊዜ ቁጥራቸው እየጨመረ የመጣ አዳጊ ልጆችና ትናንሽ ህጻናት በተመጣጠነ ምግብ እጥረትና ለሞት ሊያደርስ በሚችል አደገኛ ሁኔታ ውስጥ ሆነው እያየናቸው ነው። ስለዚህ እዚህ ያለነው ደውሎችን ለመደወል ነው። አሁን ደውሎችን ደውለናል ብለዋል። አያይዘውም በሶማሊያ ከተከሰተው ረሃብ ወዲህ በአስር ሺዎች የተቆጠሩ በምግብ እጥረት የሚሰቃዩ ህጻናት ሲታዩ በአስር አመታት ውስጥ የመጀመሪያ መሆኑን ተናግረዋል። ይህ ሁኔታ ደግሞ ህጻናቱን በሞት አፋፍ ላይ እንዲሆኑ አድርጓቸዋል ብለዋል። በሶማሊያ እንደ አውሮፓውያን የቀን አቆጣጠር ከ2010 እስከ 2011 ዓመተ ምህረት በተከሰተ ረሃብ ሩብ ሚሊዮን የሚጠጉ ሰዎች ህይወታቸውን አጥተዋል። በትግራይ ደግሞ 330 ሺህ ሰዎች በረሃብ አፋፍ ላይ መሆናቸውን የተባበሩት መንግስታት ድርጅት አስታውቋል። ከነዚህ ውስጥ ደግሞ 33 ሺህ የሚሆኑት ህጻናት በተመጣጠነ ምግብ እጥረት የተጎዱ በመሆናቸው በሞት አፋፍ ላይ እንደሚገኙ በመግለጽ ድርጅቱ አስጠንቅቋል። በኢትዮጵያ የአሜሪካ ኤምባሲ ሀገሪቱ ውስጥ ያለው አለመረጋጋትና ግጭት በመጪው ሀገራዊ ምርጫ ፍትሐዊነትና ተአማኒነት ላይ ተጽዕኖ ሊያሳድር ይችላል ሲል ስጋቱን ገለጸ። አድማጮች፣ የዚህን ዘገባ ዝርዝር በዜና ማጠቃለያችን ላይ ይዘን እንመለሳለን። የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን በቻይና ላይ ጠንከር ያለ እርምጃ እንዲወሰድ ባቀረቡት ጥሪ የቡድን ሰባት መሪዎች የተከፈሉ መስለዋል። በብሪታንያዋ ኮርንዎል ከተማ እየተካሄደ በሚገኘው የሰባቱ የዓለም ባለጸጋና ዲሞክራሲ ሀገሮች ስብሰባ የቡድን ሰባት የመሪዎች ጉባኤ ላይ ቻይና በግዳጅ ጉልበት ብዝበዛ በዓለም አቀፍ የንግድ ሕጎች አለመገዛትና ጤናማ ያልሆነ መሰረተ ልማት ማራመድን ጨምሮ ችግር ፈጣሪ የፋይናንስ ስርዓት በመዘርጋቷ ምክንያት አባል ሀገራቱ ጠንካራ እርምጃ እንዲወስዱ ፕሬዚዳንት ባይደን ጥሪ አቅርበዋል። ይህንን ጉባኤ ተከትሎ ማንነታቸው እንዳይገለጽ ጠይቀው እዚያው እንግሊዝ ውስጥ ለጋዜጠኞች አስተያየት የሰጡት የባይደን አስተዳደር ከፍተኛ ባለስልጣን አንዳንድ ጥሩ ውይይቶችና ጥቂት የሀሳብ ልዩነቶች ነበሩ ብለዋል። የቡድን ሰባት ሀገሮች መሪዎች ቻይና ስጋት የመሆኗ ነገር ከጊዜ ወደ ጊዜ ምን ያህል እየጨመረ መምጣቱ ላይ ሙሉ ለሙሉ ስምምነት ላይ ቢደርሱም ምላሹ ምን ያህል ጠንካራ መሆን አለበት በሚለው ላይ ግን የሐሳብ ልዩነት እንዳለ እኛ ስማቸው ያልተጠቀሰው ባለስልጣን ገልጸዋል። እንደ መረጃው ከሆነም ጣሊያን፣ ጀርመንና የአውሮፓ ህብረት በቻይና ላይ ጠንካራ የሆነ እርምጃ እንዲወሰድ የሚፈልጉ አይመስሉም። በአንጻሩ በመተባበር ላይ የተመሰረተ ግንኙነትን ማጠናከር በሚለው ላይ አተኩረዋል። በሌላ በኩል ዩናይትድ ስቴትስ፣ ካናዳና ፈረንሳይ እርምጃ ተኮር በሆነ ሐሳብ ላይ ግፊት በማድረግ ላይ ይገኛሉ። በአንጻሩ የጃፓን አቋም ምን እንደሆነ አልታወቀም። በዓለም ላይ ያሉ ሀያላን ሀገራት ግንኙነት እያሽቆለቆለ ባለበት በአሁን ወቅት የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን ከሩሲያው አቻቸው ቭላድሚር ፑቲን ጋር ለመጀመሪያ ጊዜ ረቡዕ ዕለት በጄኔቫ ተገናኝተዋል። ባይደን በ47ኛው የቡድን ሰባት ሀገሮች ጉባኤ ምክንያት ፕሬዚዳንት ከሆኑ በኋላ ለመጀመሪያ ጊዜ ባደረጉት የውጭ ጉዞ ላይ ወደ እንግሊዝ እያመሩ በነበረበት ጊዜ ነው ከፑቲን ጋር ተገናኝተው የተነጋገሩት። አርብ ዕለት በኤንቢሲ ላይ በተላለፈው ቃለ ምልልስ የተወሰነ ክፍል ፑቲን የዩኤስ ሩሲያ ግንኙነት ከቅርብ ጊዜ ወዲህ እየተበላሸ መምጣቱን ሲናገሩ ተሰምቷል። ባይደን ከስብሰባው በኋላ ስለ ውይይቱ እንደሚናገሩ ዋይት ሀውስ ዛሬ አስታውቋል። አድማጮች የምታዳምጡት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት ነው። ወደ ዓለም አቀፍ የኮቪድ-19 ዕለታዊ መረጃ ስናልፍ 84,332 የኮሮና ቫይረስ ተያዦችን ባለፉት 24 ሰዓታት ውስጥ ያስመዘገበችው ህንድ በሰባ ቀናት ውስጥ ዝቅተኛው ቁጥር መሆኑን የሀገሪቱ ጠቅላይ ሚኒስትር አስታውቀዋል። በሩሲያ ዛሬ 13,510 አዲስ የኮሮና ቫይረስ ተያዦች ቁጥር የተመዘገቡ ሲሆን አርብ ዕለት ከተመዘገበው በ1,000 ቁጥር ጨምሯል። በጆንስ ሆፕኪንስ ዕለታዊ የኮቪድ-19 የመረጃ ማዕከል መረጃ መሰረት ወረርሽኙ ከተከሰተበት ዕለት ጀምሮ በመላው ዓለም 175.2 ሚሊዮን ሰዎች በቫይረሱ ተይዘዋል። ዩናይትድ ስቴትስ 33.4 ሚሊዮን ህዝቦቿ በቫይረሱ ስለተያዙባት እስካሁን ከዓለም ቀዳሚውን ስፍራ ይዛለች። ህንድ በ29.3 ሚሊዮን እየተከተለቻት ነው። ሩሲያም 5 ሚሊዮን ህዝቦቿ በቫይረሱ ተይዘውባታል። በመጨረሻም በኢትዮጵያ የአሜሪካ ኤምባሲ አገሪቱ ውስጥ ያለው አለመረጋጋትና ግጭት በመጪው ሀገራዊ ምርጫ ፍትሐዊነትና ተአማኒነት ላይ ተጽዕኖ ሊያሳድር ይችላል ሲል ስጋቱን ገለጸ። መስፍን አራጌ ዝርዝሩን ያስደምጠናል።
በሚሊዮኖች የሚቆጠሩ ኢትዮጵያውያን ሰብአዊና ዴሞክራሲያዊ መብታቸውን የሚለማመዱበት ሀገራዊ ምርጫ በመጪው ሰኔ 14 እንደሚያደርጉ በማተት የሚጀምረው የትናንቱ የአሜሪካን ኤምባሲ መግለጫ ምርጫው እንደ አንድ ነጠላ ክስተት መታየት የለበትም ይላል። ይልቁንም መወያየት፣ መተባበርና መቻቻል የሚንጸባረቅበት ዴሞክራሲያዊ ሂደት እንጂ የሀገሪቱ የዴሞክራሲ ልምምድና ሉዓላዊ አንድነት ተጠናክሮ ይህ እውን እንዲሆን ለኢትዮጵያ መንግስትና ለሁሉም ኢትዮጵያውያን ጥሪ አስተላልፏል። ከምርጫው በኋላ የፖለቲካ ውይይቶች እንዲደረጉ በመጠየቅ መግለጫው በርካታ ኢትዮጵያውያን በግጭትና በጽኑ የምግብ እጥረት ህይወታቸውን እያጡ ባሉበት በዚህ ወቅት ብሔራዊ ምርጫ ቦርድና ሰራተኞቹ ላደረጉት የምርጫ ዝግጅት እውቅና እንሰጣለን ብሏል። ፖለቲከኞችና የማህበረሰብ መሪዎች ሁከትን እንዲያስወግዱ፣ ሌሎችንም ለግጭት ከማነሳሳት እንዲታቀቡ የሚያሳስበው መግለጫው የሁሉም የፖለቲካ ተዋናዮችና ማህበረሰብ መሪዎች በድርድር በውይይትና የታወቁ ሰላማዊ የግጭት መፍቻ ዘዴዎችን ተጠቅመው ሰቆቃዎችን እንዲያስቀሩ ጠይቋል። ለመንግስትና ለመንግስት አመራሮችን ባስተላለፈው መልእክት ገለልተኛ መገናኛ ብዙሃንና ንቁ ማህበራዊ ተሳትፎች እንዲደገፉ፣ የመናገር በነጻነት የመደራጀት መብቶች እንዲከበሩ፣ የኢንተርኔት መቋረጥና የተደራሽነት እቀባ እንዲስተካከል አመላክቷል። መጪው ሀገራዊ ምርጫ የሚካሄድበት ድባብ ያሳስበኛል ይላል መግለጫው። የተፎካካሪ ፖለቲከኞች አመራር መታሰር፣ በነጻ መገናኛ ብዙሃን ላይ አለ የሚለው እመቃ፣ የአካባቢና የክልል መንግስታት ወገንተኛ እንቅስቃሴዎች እንዲሁም የብሔር ለብሔርና የህዝብ ለህዝብ ግጭቶች በምርጫው ነጻና ፍትሐዊነት ላይ አሉታዊ ተጽዕኖ ሊያሳድሩ ይችላል የሚል ስጋቱን በማከል በጸጥታ ችግርና በውስጥ መፈናቀሎች ምክንያት በርካታ የህብረተሰብ ክፍሎች ምርጫው ላይ አለመሳተፋቸው ደግሞ በተለይ አሳሳቢ ነው ብሏል። በተለያዩ የአገሪቱ ክፍሎች በተፈጠሩ የክልልና የሃይማኖት መከፋፈሎች የአገሪቱ ሉዓላዊነትና አንድነት ስጋት ላይ ላይ መውደቁን ጠቆሞ ባንድነት ቆሞ ይህን ስጋት ለመቅረፍ ለመላው ኢትዮጵያውያን ከመርጫ በኋላ ያሉት ግዚያት ወሳኝ እንደሆኑ ገልጿል። ኢትዮጵያ የተጋረጡባትን ፈተናዎች ለይታ መጪው ዘመን ብሩህ እንዲሆን ዩናይትድ ስቴትስ ከጎኗ ለመቆም ዝግጁ እንደሆነች ለሰላማዊ ዲሞክራሲና ጸጥታዋ አስተማማኝ ለሆነች ኢትዮጵያ ከሁሉም ኢትዮጵያውያን ጋር እንደምትታብርም መግለጫው አብራርቷል። ይህ በእንዲህ እንዳለ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ለዓለም አቀፉ ማህበረሰብ ዛሬ ባስተላለፉት መልእክት ነገሮችን ወደ ውስብስብ ሁኔታ የሚቀይር ያልተገባ ተጽዕኖ ኢትዮጵያ ላይ ማድረግ ችግሮችን ያባብሳል እንጂ መፍትሄ አያስገኝም ብለዋል።
Ethiopia stands ready to work positively and constructively with all its partners.
ኢትዮጵያ በትግራይ ክልል ያለውን ሰብአዊ ተራድኦ ለማሻሻል ማህበራዊ ግንኙነቶችን ለማጠናከርና መሰረታዊ አገልግሎቶች ወደ ነባሩ ይዞታቸው እንዲመለሱ ከአጋር አካላት ጋር ለመስራት ዝግጁ ነች። በዚህ ወሳኝ ጊዜ ሀገሪቱ የምትሻው የወዳጆችንና የአጋሮችን ድጋፍ እንጂ ችግሩን የበለጠው ስብስብ የሚያደርግ ጫና አይደለም።
That would complicate the situation further.
እንዲህ አይነት ተጽኖዎች ከወዳጅ ሀገራት የሚጠበቁ አይደሉም የሚሉት ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ በሰብአዊነት ስም የህዝቡን ህብረት አንድነትና የኢትዮጵያ መንግስት ቅንጅት የሚያናጋ ተግባር ላይ ተሰማርተዋል ሲሉ የከሰሷቸው አንዳንድ የዓለም አቀፉ ማህበረሰብ አካላት ድርጊታቸው ተቀባይነት የለውም ብለዋል። ከድርጊታቸውም እንዲታቀቡ ጠይቀዋል።
Accusations leveled against Ethiopia of using hunger.
ኢትዮጵያ ረሃብን በራሷ ህዝብ ላይ እንደ ጦር መሳሪያ ተጠቅማለች የሚለው ወቀሳ ፈጽሞ ሐሰት ነው። ይህ ደግሞ በየትኛው መለኪያ ሰላም ስምምነትና መረጋጋትን አያመጣም። በመጀመሪያው ሰብአዊ ተራድኦ እንቅስቃሴ በትግራይ ለሚኖሩ 4.5 ሚሊዮን ሰዎች ምግብና ምግብ ነክ ያልሆኑ ድጋፎች መደረጋቸውን መገንዘብ ይበጃል። በሁለተኛና ሶስተኛ ዙርም 5.2 ሚሊዮን የሚሆኑትን ለመድረስ ተሞክሯል። 135 ሚሊዮን ዶላር የሚያወጣ 170,798 ሜትሪክ ቶን እህል እስካሁን ተሰራጭቷል። በአሁኑ ጊዜ ስድስት ተቋማት ማለትም የዓለም አቀፉ ምግብ ፕሮግራም፣ ወርልድ ቪዥን፣ ኬር፣ ማህበረ ረድኤት ትግራይ፣ ምግብ ለተራቡና የኢትዮጵያ መንግስት በክልሉ የምግብ እደላ እያደረጉ ነው።
Currently 6 operators namely World Food Program, World Vision, Care.
የኢትዮጵያ መንግስት አገራዊ ክብርን የሚነኩ የውጭ ተጽኖዎችን በትግስት እንደማይቀበለው ሚኒስትሩ ተቆመው በቅንነት ለሚተባበሩ አገራት ግን ኢትዮጵያ በሯ ክፍት ነው ሲሉ ተናግረዋል።
The Ethiopian government is using every ounce of its strength to mobilize all the necessary resources.
የኢትዮጵያ መንግስት ያለውን አቅም አሟጦ ድጋፍ ለሚያስፈልጋቸው የህብረተሰብ ክፍሎች ግብአቶችን እያሰራጨ ነው። ነገር ግን የግብአት እጥረት አለ። እዚህ ላይ ነው የዓለም አቀፉ ማህበረሰብ ድጋፍና ለጋራ ጥቅም ባንድነት መቆም ወሳኝ የሚሆነው። ለድጋፍ እጃቸውን ለሚዘረጉልን ክብር አለን።
We are grateful to those who lent a helping hand.
ከመጪው ሀገራዊ ምርጫ ጋር በተያያዘ የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል ኃላፊ ቢለኔ ስዩም ሰሞኑን ለውጭ ሀገር መገናኛ ብዙሃን በሰጡት መግለጫ ፌዴራል ፖሊስ፣ ጠቅላይ አቃቤ ህግ፣ ብሔራዊ መረጃና ደህንነት አገልግሎት፣ መከላከያ ሚኒስትርና የክልል ተወካዮች የተካተቱበት ብሔራዊ የምርጫ ደህንነት ኮሚቴ ተቋቁሞ ምርጫው ሰላማዊና ህጋዊ እንዲሆን እየተሰራ ነው ማለታቸውን ጠቅሶ የአሜሪካ ድምጽ ሬዲዮ መዘገቡ ይታወሳል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ።
መስፍንን ለዘገባው እናመሰግናለን። አድማጮች፣ ለዜናና ለትንታኔው የተያዘው ሰዓት በዚህ አበቃ። ከቀሪ ቅዳሜ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ።
አድማጮች፣ በ22 በ25 እና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት የሚተላለፈውን ፕሮግራማችንን ነው የምታዳምጡት። ሰዎችንን ድረገጻችን ላይ amharic.voanews.com በፌስቡክ ደግሞ @voaamharic ላይ በቀጥታ ታገኙናላችሁ። ከሰኞ እስከ አርብ አህዱ ሬዲዮ 94.3 ላይ እንደመጣለን። አስተያየት ለማስተላለፍ ለምትፈልጉ ተዘዋዋሪው የስልክ ቁጥራችን 202-205-9942 ነው፣ የውስጥ መስመር 14። ወደ ቀዳሚው ዝግጅታችን እናምራ። በዋሽንግተን ዲሲ እና አካባቢዋ ነዋሪ የሆኑ የኦሮሞ ማህበረሰብ አባላት ከትላንት በስቲያ በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት እና በአሜሪካ ድምፅ ፊት ለፊት ሰልፎች አድርገዋል። ሰልፈኞቹ ኢትዮጵያ ውስጥ እየተካሄደ ነው ያሉትን የሰብአዊ መብት ጥሰት ያወገዙ ሲሆን በአሜሪካ ድምፅ ሬዲዮ ላይ ያላቸውንም ቅሬታ አሰምተዋል። የአፍሪካ ቀንድ አገልግሎት የአማርኛ ዝግጅት ክፍልን የተዛባ ዘገባ በማስተላለፍ ከሰዋል። የአሜሪካ ድምፅ ትላንት በሰጠው ምላሽ ምርመራ እንደሚያካሄድ አስታውቋል። በዩናይትድ ስቴትስ የኢትዮጵያ አምባሳደር ፍጹም አረጋ ሀገሪቱ የምትገኝበትን ሁኔታና መንግስታቸው እያከናወናቸው ያሉ ተግባራትን አብራርተው ሰልፈኞቹ ስላነሷቸው ጥያቄዎች ምላሽ ሰጥተዋል። ዝርዝሩን በፈቃዱ ሞረዳ ይዟል።
የተቃውሞ ሰልፉ አስተባባሪና በዋሽንግተን ዲሲ እና አካባቢው የኦሮሞ ማህበረሰብ ወይም ኮሚኒቲ ቦርድ ምክትል ሊቀመንበር የሆኑት አቶ አሰፋ ክትል ለቪኦኤ እንደተናገሩት የተቃውሞ ሰልፉ ዓላማ የኢትዮጵያ መንግስት እየፈጸመ ያለውን የሰብአዊ መብት ጥሰት ከጊዜ ወደ ጊዜ እየጨመረ ስለሄደ ይህንኑ ድርጊት እንዲያቆም የአሜሪካ መንግስትና የዓለም ማህበረሰብ ጣልቃ ገብቶ እርምጃ እንዲወስድ ለመጠየቅ ነው ብሏል። ኢትዮጵያ ውስጥ ይፈጸማል ከሚባለው የሰብአዊ መብት ጥሰት ጋር በተያያዘ ከዚህ በፊትም የተቃውሞ ሰልፎች ሲካሄዱ ጥያቄዎችም ሲቀርቡ ነበር። ከነዚህ ጥያቄዎች ይሄኛውን ልዩ የሚያደርገው ምን እንደሆነ የተጠየቁት አስተባባሪው በሰጡት ምላሽ እንዲህ ብለዋል።
ይሄ እንግዲህ በአሁኑ ጊዜ ልዩ የሚያደርገው በጣም የሚገርም ነው። ከማንኛውም ጊዜ በላይ በጣም አሳሳቢ በሆነ ደረጃ ላይ ነው ያለው። እንደአሁኑ በህግ መካከል የጦር ሰራዊት ሰፍሮ እንደዚህ ህዝብን ያሸበረበት ጊዜ የለም። ይሄ ደግሞ እንደዚሁ በወሬ ብቻ ሳይሆን የሚደረገው በተጨባጭ ሁኔታ የዓለም ሚዲያዎች እንደ ቪኦኤ እናንተንም ጨምሮ እንደ ቢቢሲ እንደ ሲኤንኤን ያሉት ሪፖርተሮች እና የተለያዩ ሶሻል ሚዲያ ብሎገሮች ሁሉ እያስተላለፉ ያለ ተጨባጭ አንዳንድ ብሎ መቁጠር የሚቻለው እንደው
በቅርቡ የዩናይትድ ስቴትስ መንግስት ከትግራይ ችግር ጋር በተያያዘ በኢትዮጵያ ባለስልጣናት ላይ የጣለው የቪዛ እቀባ በቂ አለመሆኑን የገለጹት አቶ አሰፋ ተጨማሪ እርምጃ እንዲወሰድ መጠየቃቸውን ተናግሯል። በሰልፉ ላይ የተነሳውን የህግ የበላይነት፣ የፍርድ ቤት ነጻነትና በኢትዮጵያ መንግስት ላይ መደረግ አለበት ስለተባለው ተጨማሪ ጫና በዩናይትድ ስቴትስ የኢትዮጵያ አምባሳደር ፍጹም አረጋን አነጋግረናል። የኢትዮጵያ መንግስት በትግራይ የተፈጠረውን ችግር ለማቃለል እየሰራ፣ ከህዳሴው ግድብ ጋር እየተነሱ ያሉትን ጫናዎች እየተቋቋመ፣ ከኮቪድ-19 ጋር ትግል እያደረገ፣ ለምርጫ እየተዘጋጀ ባለበት ሁኔታ ውስጥ በተለይ በምዕራቡ የአገሪቱ ክፍልና በሌሎችም የአገሪቱ ክፍሎች የሚፈጠሩ ችግሮች አይኖሩም ማለት እንደማይቻል ተናግረዋል አምባሳደር ፍጹም።
ፍርድ ቤት ከመቼውም በላይ ነጻ ሆኖ ገለልተኛ ሆኖ እየሰራ ነው። እስከ ሰበር ድረስ እየሰራ ያለው ነገርም እያየን ነው። ኢትዮጵያ ዓለም አቀፍ ስምምነቶችም ፈራሚ ሀገር እንደመሆኗ የሰብአዊ መብት ኮንቬንሽን ማለት ነው፣ ያንንም አክብሮ ለመሄድ ጥረት እየተደረጉ ነው። ግን በርካታ ግፊቶችን ተቋቁመን ህዝባችንን ይዘን እየሄድን ባለንበት ሰዓት እንደገና ሌላ ግፊት ይደረግ የሚል ጣው ነገር አንድ በኩል የሚያሳዝን ነው። ከዚህ በላይ ምን አይነት ግፊት እንዲመጣ የሚፈልጉ እንደሆነም ግልጽ አይደለም። ለማንኛውም ግን እየተደረገ ያለው ግፊት መንግስት ላይ ሳይሆን ሀገር ላይ እንደሆነና ሀገራችንን ወደ ባሰ ሁኔታ የሚከቱ ነገሮች እንደተደገሱ ሰከን ብለው እንዲያዩ እመክራለሁ።
በመቀጠልም መንግስት በዜጎች ላይ ምንም አይነት ኢፍትሐዊ ነገር እንዲደርስ ፍላጎቱ አይደለም ያሉት አምባሳደር ፍጹም ከአቅሙ በላይ በሆነ ሁኔታ የተፈጠሩ ጉዳዮች ላይ ደግሞ እየተከታተለ ተገቢውን ቅጣት እንዲያገኙ እያደረገ እንዳለ ተናግረዋል። ሰልፈኞቹ ተቃውሟቸውን ካሰሙባቸው ተቋማት መካከል የአሜሪካ ድምፅ ራዲዮ ወይም ቪኦኤ አንዱ ነው። የሰልፉ አስተባባሪ አቶ አሰፋ ክትል የቪኦኤ አማርኛ አገልግሎት ሚዛናዊ አይደለም ሲሉ ይናገራሉ። በዚህ ጉዳይ ላይ በተጨባጭ የሚያቀርቡት ነገር እንዳለ ተጠይቀው ችግሩ የአንድ ጊዜ እንዳልሆነና በተለይ በአገር ውስጥ አድሏዊ ነው ካሉት አሃዱ ራዲዮ ጋር የሚሰራው ስራ እንደገና መገምገም አለበት ብለዋል።
አዘጋገቡ ሁኔታ በጣም አድሏዊ የሆነ ዋን ሳይድ ብቻ ስፔሻሊ የአማራን ኢንተረስት ብቻ ያስጠብቃል ብሎ በሚያስቡት መንገድ ብቻ የሚያቀርቡና ሌሎችን ህዝቦችና ብሄር ብሄረሰቦችን ኮንሰርን ወይም ደግሞ ያላማከለ ወይም ደግሞ በትክክለኛ ሁኔታ ሁሉንም በእኩልነት እየዘገቡ አይደለም።
ምንድን ነው በዚህ ጊዜ ይሄ ተደርጎ አልተዘገበም? በተጨባጭ ያለ ነገር አለ? የምጠቅሱት ነገር ምንድን ነው?
በተጨባጭ ይሄ አህዱ ከሚባለው ኢትዮጵያ ውስጥ ካለው ሬዲዮ ፕሮግራም ጋር አንድ ላይ መስራት ከጀመረና የመስራት በምን መልክ እንደተስማሙ አህብ ነው አይዲያ ውስጡን አላቆም። ግን ያለው የቪኦኤ አመለካከት እና አዘጋገብ ተቀይሯል። ትክክል አይደለም። ዋን ሳይድድ ነው። ይሄ መገምገም አለበት።
የአሜሪካ ድምፅ ስለዚህ ሰልፍና ስለቀረቡት ክሶች በሰጠው ምላሽ ተከታዩም ብሏል። የአሜሪካ ድምፅ አመራር የአሜሪካ ድምፅ ራዲዮ የአፍሪካ ቀንድን በተዛባ ዜና ስርጭት የሚከስ ደብዳቤ ደርሶታል። የአሜሪካ ድምፅ ያልተዛባ ሚዛናዊ እውነተኛና ትክክለኛ ዜና የማሰራጨትን ቁርጠኛ መርህ ይከተላል። ለዚህ ማናቸውንም ተመሳሳይ ክሶች በስፋትና በጥልቀት እንደምንመረምር ሁሉ ይህንንም ክስ በማጣራት የአፍሪካ ቀንድ አገልግሎት ቪኦኤ የሚተዳደርበት ህግ ወይም ቻርተር የአሜሪካ ድምጽ የጋዜጠኝነት መርህና የተሻሉ አሰራር መመሪያዎችን መከተሉን እንፈትሻለን ብሏል።
ወደ ትግራይ ሁኔታ ስናመራ ደግሞ በጦርነት በታመሰችው የሰሜን ኢትዮጵያ ክልል ትግራይ ያለው የምግብ ሁኔታ አደገኛ ደረጃ ላይ መድረሱንና ሰዎች በምግብ እጥረት መሞት መጀመራቸውን በመግለጽ የዓለም የምግብ ፕሮግራም አስጠንቅቋል። የአሜሪካ ድምፅ ዘጋቢ ሊሳ ሽላይን ከጀኔቫ የላከችውን ዘገባ ኤደን ገረመው ታቀርበዋለች።
የተባበሩት መንግስታት ድርጅት ከ350,000 በላይ የሚሆኑ የትግራይ ነዋሪዎች ለረሃብ የተጠጋ ሁኔታ ውስጥ እንዳሉ ጠቅሶ ያስቸኳይ ጊዜ የሰብአዊ ድጋፍ ካልተደረገላቸውም እንደማይቋቋሙት አስጠነቀቀ። የመንግስታቱ ድርጅት የህፃናት ፈንድ ዩኒሴፍ በበኩሉ 30,000 የሚሆኑ የምግብ እጥረት ያለባቸው ህፃናትን ሞት ያሰጋቸዋል ብሏል። የእርዳታ ተቋማትም ሰው ሰራሽ ቀውሱ ከመፈጠሩ በፊት ለመታደግ በክልሉ ያለ ገደብ ለመንቀሳቀስ ጥሪ እያቀረቡ ይገኛሉ። ባለፈው መጋቢት ወር ላይ ጠቅላይ ሚኒስትር አብይ አህመድ የሰብአዊ ድጋፍ ሰራተኞች በሰሜኑ የኢትዮጵያ ክፍል ውስጥ ያለ ገደብ እንደሚንቀሳቀሱ ገልጸው የነበረ ሲሆን የዓለም የምግብ ፕሮግራም የድንገተኛ መርሃ ግብር አስተባባሪ ቶሚ ቶምሰን ግን ይሄ ተግባራዊ አልሆነም ይላሉ። ከአዲስ አበባ በቪዲዮ ባደረጉት ንግግር ወደ አዲስ አበባ ያቀኑት በዛ የሚገኙ ባለስልጣናት የትግራይ ህዝብን ለመርዳት የእርዳታ ድርጅቶች ተደራሽ እንዲሆኑና የደህንነት ሽፋን እንዲያገኙ ለማግባባት ነው ይላሉ።
It's an incredibly dangerous environment for us to all be working in. There have been 9 humanitarians who have been killed thus far. So we find ourselves faced often with enormous protection issues of
እስካሁን ድረስ 9 ሰብአዊ ድጋፍ ሰጪዎች ተገድለዋል። ይሄ ለኛ እጅግ አስጊ የሆነ ሁኔታ ነው። አብዛኛውን ጊዜም ድጋፍ ለተረጂዎች ስናደርግ ከፍተኛ የሆኑ የደህንነት ችግሮች ያሉብን ሲሆን እርዳታውን የሰጠናቸው ተረጂዎችም በሰጠናቸው ምሽት በአስከፊ ሁኔታ እየተዘረፉ ነው። ስለዚህ ይህን ለመሰለ ቀውስ መንግስት ያለውን አመለካከት ላይ ለውጥ ካላመጣ የሚቀየር አይደለም ነው ያሉት። ቶምሰን የዓለም የምግብ ድርጅት በቀጣዮቹ ሳምንታት ለ2.6 ሚሊዮን የሚሆኑ ሰዎች የምግብ ተደራሽነቱን ለመጨመር ማቀዱን ተናግሯል። ይሄ የሚፈጸመው ግን ቦታውን ለመድረስ ከቻሉ ብቻ ነው። እንደሳቸው አባባል ይሄ በኢትዮጵያና በኤርትራ ወታደሮች ይወሰናል።
The Eritreans are the most egregious perpetrators of denial of access as well as other atrocities committed towards civilians. So that's a huge problem for us.
ኤርትራውያኑ በሲቪሎች ላይ ለሚፈጽሙት ጥቃቶች እንዲሁም ተደራሽነትን በመገደብ በኩል ክፉ አጥቂዎች ናቸው። ይሄ በጣም ትልቅ ችግር ነው። ስለዚህም የኤርትራ ወታደሮች አካባቢውን ለቀቁ ማለት ተጨማሪ ጉርሻ ነው። ነገር ግን አሁን በኢትዮጵያ መከላከያ ኃይልና በአማራ ሚሊሻዎች የተፈጸሙ እንደ ተደራሽነትን መከላከል የመሰሉ ነገሮች አሉ። ስለዚህ እጅግ ብዙ ወንጀላዎች አሉ ነው ያሉት። መሬት ላይ ካለው ሁኔታ በተጨማሪም ትልቁ ችግር የበጀት መሆኑንም ቶምሰን ይናገራሉ። የዓለም የምግብ ፕሮግራም በትግራይ ክልል የሰብአዊ ድጋፍን ተደራሽ ለማድረግ በዚህ ዓመት ብቻ $203 ሚሊዮን ያስፈልገዋል። ድርጅቱ እርዳታውን በማስፋፋት የህይወት አድን የምግብ ድጋፉን ፍጹም ለተቸገሩት ለማድረስም በአሁን ሰዓት $70 ሚሊዮን እጥረት አለበት። በሊሳ ሽላይን ለተዘጋጀ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ደግሞ ስለ ልጆች በስራ መሰማራት ዘገባ አለን። በዓለማችን ላይ 160 ሚሊዮን ህፃናት ወይም ከ10 ህፃናት አንዱ በጉልበት ስራ ላይ ተሰማርተው እንደሚገኙ፣ ይህም እንደ አውሮፓ አቆጣጠር በ2016 ከነበረው ቁጥር ጋር ሲነጻጸር በ8.4 ሚሊዮን ብልጫ እንዳለው የተባበሩት መንግስታት ድርጅት አገልግሎቶች ያወጡት አዲስ ሪፖርት አመልክቷል። ዓለም አቀፉ የስራ ድርጅትና በመንግስታቱ ድርጅት የህፃናት ፈንድ በትብብር ባወጡት በዚህ ሪፖርት የኮቪድ-19 ወረርሽኝ ይህን አሳሳቢ ሁኔታ ይበልጥ እያባባሰው መሆኑን አስታውቀዋል። የህፃናት ጉልበት ብዝበዛን በመቃወም በነገ ዕለት የሚታሰበውን ዓለም አቀፍ ቀን አስመልክቶ ሪፖርቱ በጀኔቫ ይፋ ሲደረግ በቦታው የተገኘችው ዘጋቢያችን ሊሳ ሽላይን ያደረሰችን ዘገባ ስመኝሽ የቆየት አቀርበዋለች።
ዓለም አቀፉ የሥራ ድርጅት ILO በዓለም ላይ ለጉልበት ብዝበዛ የተዳረጉ ሕፃናትን ዱካ እየተከተለ መመዝገብ ከጀመረ ባለፉት 20 ዓመታት ውስጥ ለብዝበዛ የተዳረጉ ሕፃናት ቁጥር በዚህ ያክል መጠን ሲጨምር የመጀመሪያው ነው። መረጃው እንደሚያሳየው ከነዚህ ሕፃናት ግማሽ የሚሆኑት ወይም በቁጥር ሲገለጽ 79 ሚሊዮኑ እጅግ አደገኛ ሥራ ላይ የተሰማሩ ሲሆን እንደ አውሮፓውያን አቆጣጠር በ2016 ከነበረው ቁጥር ጋር ሲነጻጸር በ6.5 ሚሊዮን ብልጫ አለው። በአደገኛ ስራ ላይ የተሰማሩ ህፃናት ከሁሉም የከፋው የህፃናት ጉልበት ብዝበዛ ይደርስባቸዋል። ስራው በህፃናቱ ላይ አካላዊና አይምሮአዊ ጉዳት የሚያደርስ ከመሆኑ በተጨማሪ ለህይወትም አስጊ ነው። ያለም አቀፉ የስራ ድርጅት እንደሚለው ከነዚህ ህፃናት መካከል 70% የሚሆኑት በተለይ በቤተሰብ እርሻ ላይ የተሰማሩ ሲሆን 20% የሚሆኑት የቤት ውስጥ ስራን ጨምሮ የተለያዩ የአገልግሎት ስራዎች ላይ 10% የሚሆኑት ደግሞ በፋብሪካዎች ውስጥ ይሰራሉ። በተለያዩ የዓለማችን ክፍሎች ላይ በህፃናት ላይ የሚደርሰው የጉልበት ብዝበዛ መጠን ይለያያል። ለምሳሌ በእስያ፣ በፓስፊክ፣ በላቲን አሜሪካንና በካሪቢያን በጉልበት በዝባዥ ስራዎች ላይ የሚሰማሩ ህፃናት ቁጥር እየቀነሰ መሆኑን የመንግስታት ድርጅቱ ሪፖርት ያሳያል። በተቃራኒው በአፍሪካ በተለይ ከሰሃራ በታች ባሉ ሀገራት ብዝበዛ የሚደርስባቸው ህፃናት ቁጥር እጅጉን ጨምሯል። የዓለም አቀፉ ስራ ድርጅት ዳይሬክተር ጀነራል የሆኑት ጋይ ራይደር እንደሚሉት በአፍሪካ ሀገር የጉልበት ብዝበዛ የሚደርስባቸው ህፃናት ቁጥር ከአራት አመት በፊት ከነበረው ጋር ሲነጻጸር በ20 ሚሊዮን ብልጫ አለው። ከነዚህ ውስጥ 16.6 ሚሊዮን የሚሆኑት የሚገኙት ከሰሃራ በታች ባሉ የአፍሪካ ሀገራት ነው።
ይህ ቁጥር በመቶኛ ሲሰላ ከአምስት የአፍሪካ ህፃናት አንዱ በጉልበት በዝባዥ ስራ ላይ ተሰማርቷል ማለት ነው። ከሰሃራ በታች ባሉት ሀገራት ደግሞ ቁጥሩ ከአራት ህፃናት አንድ ይሆናል። እነዚህ ህፃናት በልጅነታቸው በስራ ላይ በመሰማራታቸው ትምህርት አያገኙም። በጣም ረጅም ሰዓት ይሰራሉ። በተጨማሪም አደገኛ በሆኑ የስራ አይነቶች ላይ ይሰማራሉ።
የተባበሩት መንግስታት የህፃናት መርጃ ድርጅት ዩኒሴፍ ዳይሬክተር የሆኑት ሄነሪታ ፎር በበኩላቸው በተለይ በጣም በለጋ እድሜ ላይ ያሉ ህፃናት ወደ ስራ መሰማራታቸው እጅግ አሳሳቢ መሆኑን ተናግረዋል። ፎር እንዳሉት በዓለም ዙሪያ በስራ ላይ ከተሰማሩት ህፃናት ግማሽ የሚሆኑት እድሜያቸው ከ5-11 የሚሆኑ ናቸው። የኮቪድ-19 ወረርሽኝ ደግሞ ይህን መጥፎ ሁኔታ እያባባሰው ነው።
በወረርሽኙ ምክንያት ስራ በመጥፋቱና ድህነት እየጨመረ በመምጣቱ ወላጆች ልብ የሚሰብር ውሳኔ እንዲወስኑ ይገደዳሉ። በመጪው ዓመት መጨረሻም ተጨማሪ 9 ሚሊዮን ህፃናት ወደ ስራ እንዲሰማሩ ይደረጋል ብለን እንገምታለን። ሀገራት የሚሰጡት ማህበራዊ ድጋፍ ይበልጥ እየቀነሰ ከሄደም ይሄ ቁጥር እስከ 46 ሚሊዮን ሊደርስ ይችላል።
ይህን ቁጥሩ እጅግ እያሻቀበ የሄደውን የህፃናት ጉልበት ብዝበዛ ለመቀነስ ዓለም አቀፉ የስራ ድርጅትና የህፃናት መርጃ ድርጅት ለህፃናት የሚደረጉ ሁለንተናዊ ድጎማዎችን ጨምሮ በቂ ማህበራዊ ዋስትና ለሁሉም እንዲዳረስ፣ የትምህርት ጥራት እንዲሻሻልና ተማሪዎች ወደ ትምህርት ቤት እንዲመለሱ ለማድረግ የበለጠ በጀት እንዲመደብ ጥሪ ያቀርባሉ። በሊዛ ሽሌን ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
የተከበራችሁ አድማጮቻችን የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ የሚተላለፈውን ፕሮግራም ነው። ፕሮግራማችን እስከ 4 ሰዓት ይቀጥላል። ከኛ ጋር እንድትቆዩ እንጋብዛለን።
I'm not afraid.
ዛሬ ዝግጅት ይቀርባል። አድማጮች ተከታዩ በዩናይትድ ስቴትስ የምርጫ ታሪክ ታማኒ ነፃና ገለልተኛ ምርጫ በሚሉ የተመረጡ ርዕሶች ላይ ትኩረት ያደረገ ልዩ ዝግጅት ነው። ልዩ ዝግጅቱ በቅርቡ በኢትዮጵያ የሚካሄደውን ብሔራዊ ምርጫ ተንተርሶ በተለይ ከሸገር ኤፍኤም ጋር በትብብር የሚቀርቡ ተከታታይ ፕሮግራሞች አካል ነው። ወረቀነበሩ
ኋላ ላይ ቃሉ ራሱ ከሚወለድባት ጥንታዊት ግሪክ ከክርስቶስ ልደት በፊት ከ580 ዓመት ዓለም ግድም አንስቶ አንዳች ዲሞክራሲ የሚመስል ጅማሮ እንደነበር ድርሳናት ይጠቁማሉ። በሮም የጳጳሳት ሲያሜ የምርጫ ቃና ነበረው። የመካከለኛው ዘመን ቬኑስ በ13ኛው ክፍለ ዘመን ሞካክራዋለች። የዘመናዊው ዲሞክራሲ አባት ታሪክ ግን ወዲህ ወደ ዩናይትድ ስቴትስ ይመለሰናል። ዜጎች ለራሳቸውና ለመጪው ትውልድ ጭምር የሚመኙትን ሕይወት ለማምጣት በሚወሰድ ውሳኔ ይመሰላል። ለአንዳንዶች በኑሯቸው በዕለት ተዕለት ሕይወታቸው በሚያሳስቧቸው ነገር ግን የጋራ በሆኑ ጉዳዮች ፍላጎቴን ጥቅሜን ያስጠብቅልኛል ያሉትን አስተዳደር ወደ ሥልጣን መምጣት ለማረጋገጥ እያንዳንዱ በየግል የሚያደርገው ነገር ግን ለሁሉ የሁሉ የሆነ ተሳትፎም ነው ምርጫ። ለመሆኑ ለአስተዳደር ኃላፊነት ግለሰቦችን መምረጥ መቼና እንዴት ተጀመረ? የዩናይትድ ስቴትስ ፕሬዝዳንታዊ ምርጫ ጅማሬና ሂደት ጨምሮ የምርጫን ጽንሰ ሐሳብና ዜጎች ድምጻቸውን በመስጠት አስተዳዳሪያቸውን የሚሰይሙበትን ሂደት በባለሙያው አይን እንቃኛለን።
በታሪክም ሆነ በዓለም የሪፐብሊካን ጋቨርንመንት ማለት ሰው ራሱ የፈለገውን መርጦ የሚተዳደርበት መንግስት የተመሰረተው ለመጀመሪያ ጊዜ አሜሪካ ነው። ያም የተመሰረተው የአሜሪካ ህገ መንግስት ተጽፎ ጸድቆ ህጋዊ ሆኖ የአሜሪካን ሲመሰረት በ1789 በ13 ስቴቶች ነበሩ። ያን ጊዜ ኮሎኒስ ነበር የሚባሉ የእንግሊዝ ኮሎኒ ተብለው ስለሚታወቁ ከዛ በፊት እነዚህ 13 መስራች ስቴቶች የተባበሩት የአሜሪካ ስቴቶች ዩናይትድ ስቴትስ ኦፍ አሜሪካ ብለው ሁሉንም በአንድ ማዕከላዊ መንግስት ስር እንዲተዳደሩበት ስርዓት እያንዳንዳቸው በአሜሪካ ህገ መንግስት ውስጥ ባለው የህግ አውጪው አካል ውስጥ ተወካይ ኖሯቸው የአሜሪካንን ህግ እያወጡ በህዝብና በእነዚህ ስቴቶች የተመረጠ ፕሬዚደንት ያንን ህግ ተግባራዊ የሚያደርግበት እንደገና ደግሞ ግለሰቦች እንዲሁም ስቴቶች ህግ ተጣሰ ወይም ደግሞ ህግ አልተከበረም በሚሉበት ጊዜ ያንን የሚዳኝ ፍርድ ቤት ተቋቁሞ በዛ ህገ መንግስት ስር ለመጀመሪያ ጊዜ ያኔ ነው ተቋቋመ። ከዛ በፊት የሰው ልጅ ወይ በንጉስ ወይ በጎበዝ አለቃ ወይም ደግሞ በኃይለኞች ነበር የሚተዳደር እና አትሊስት በአሜሪካ ያቆመበት ጊዜ በ1789 ህገ መንግስት ከተጻፈ በኋላ።
ደረጀ ደምሴ ቡልቶ ይባላሉ። በምስራቅ ዩናይትድ ስቴትስዋ የማሳቹሴትስ ክፍለ ግዛት ቦስተን ከተማ በጥብቅና ሙያ የሚተዳደሩ የሕግ ባለሙያ ናቸው። አቶ ደረጀ በተጨማሪም በግዛቲቱ ጥብቅና ሊቆምላቸው የሚችል ባለሙያ መቅጠር ለማይችሉ ተከሳሾች የሕግ ጠበቃ የሚያቆመው ፐብሊክ ዲፌንደር የተባለው ድርጅትም ምክትል ሊቀመንበር ናቸው። ለመሆኑ ምርጫ ብሎ ነገር ለምን ያስፈልጋል? ለመረጡት እጩ ተፎካካሪ ድምጽን በመስጠት ለዚያ ለሚወዳደርበት ኃላፊነት ወይም ስልጣን ማብቃትስ በዚያ በቀደመ ዘመን እንዴት ተተነሰሰ?
የአሜሪካ ፖለቲሻኖች የእንግሊዝን ንጉስ ተቃውመው እኛ ውክልና ሳይኖረን በእንግሊዝ መተዳደር የለብንም፣ በእንግሊዝ ፓርላማ ውስጥ ምንም አይነት ተሰሚነት የለንም፣ ወኪልም የለንም። ያ ሆኖ ሳለ እኛ ከዚህ ታክስ ግብር እየከፈል የእንግሊዝን ህዝብና የእንግሊዝን ንጉስ የምንደግፍበት ምክንያት የለም፣ ራሳችንን በራሳችን ማስተዳደር እንችላለን ብለው የአሜሪካ አብዮት አካሄደው ነው ከእንግሊዝ ነጻ ሊሆኑ የቻሉት። እዛ ሂደት ላይ ያሉ ምን አይነት መንግስት ነው የምናቋቁመው በሚሉበት ጊዜ ያንን አብዮት የሚመሩ ሰዎች እንደ ቶማስ ጄፈርሰን፣ ጆርጅ ዋሽንግተን፣ ጆን አዳምስ፣ ጄምስ ማዲሰን የተባሉ ራሳቸው እንደ ፈላስፋ ሊወሰዱ የሚችሉ በጣም ብዙ ያነበቡ የአብዮቱ አንቀሳቃሽ መሪዎች ነበሩ። ብዙ ውይይት አድርገዋል። በመሀላቸው የተለያየ ክንፍ ነበር። ግማሾቹ ጠንካራ ማዕከላዊ መንግስት የሚፈልጉ ነበሩ። ግማሾቹ ደግሞ ጠንካራ ያልሆነ ማዕከላዊ መንግስት፣ በጣም ጠንካራ የሆኑ ሴቶች ተባብረው በአንድ ሀገር ስም የሚተዳደሩ። በእነዚህ መሀል ብዙ ክርክር ነበር እና ምን አይነት መንግስት መስረት በሚሉበት ጊዜ ከዛ በፊት የነበሩት የተለያዩ ፈላስፋዎች ጻፏቸውን እንደ ዣክ ሩሶ፣ ጆን ሎክ የእንግሊዝ ፈላስፋ የተለያዩ ጽሁፎች ነበሩ። የህግ መንፈስ የሚል መጽሐፍ ነበር፣ ስፒሪት ኦፍ ዘ ሎው መጽሐፍ ነበረ። ከእነዚህ የተለያዩ ፍልስፍናዎች ተነስተው ግለሰቦች ራሳቸውን ማስተዳደር ይችላሉ፣ የግድ ንጉስ አያስፈልጋቸውም፣ የግድ አንድ ሀይለኛ ለዘላለም ሲሞት ድረስ በጉልበት የሚመራ መሪ የሚፈልጉትን መንግስት የሚፈልጉትን አይነት ስርዓት አቋቁሞ ያንን ስርዓት ደግሞ የሚያስተዳድሩ ሰዎች በሚፈልጉበት መልክ በሚፈልጉበት ሁኔታ መርጠው ሲያስፈልግ ደግሞ እየቀየሩ ራሳቸውን ማስተዳደር ይችላሉ። ሰልፍ ገቨርንመንት ራስን በራስ ማስተዳደር የሚባለው አዲስ ስልጣ ሀሳብ ነበር። ከዛ ጊዜ ተሞክሮ አያውቅም። እርግጥ በጥንታዊ ግሪክ እንዲሁም ሮም ምናምን ጊዜ የተወሰኑ ሴኔት የሚባሉ ነበሩ። በግሪክ ለምሳሌ እነዚህ ሴኔቶች የሀብታም ሰዎች ወኪል ሆነው ብዙ ህዝብ ወኪል ሆነው ህግ የሚያወጡ ነበሩ። ነገር ግን የዛ አይነት ስርዓት የተለየ ነው። ስቲል እነዛ ሰዎች በሲዛር ወይም ደግሞ በመሪው ስር ነበሩ እና ትንሽ የዴሞክራሲ ሙከራ ተደርጓል። ዴሞክራሲና ሪፐብሊካን መንግስት ምስ ይመጣላቸው። ዴሞክራሲ ማለት ብዙሀን የሚመራው ማለት ነው። አውቶክራቲክ የአንድ ሰው ያልሆነ ማለት ነው። ወይም ደግሞ ሞናርኪ ንጉሳዊ አስተዳደር አልሆነ የብዙሀን የሚፈልጉት። ግን ያም ሆኖ አሜሪካ ዴሞክራሲና ህዝብ የመረጠው መንግስት ስርዓት ሲቋቋም ብዙ ችግር ነበረው። ማን ነው መራጭ በሚባልበት ጊዜ እንደውም ባለ ንብረት ነጭ ወንድ መረጥ እንደሚችል ተደርጎ ያሰቡ ጊዜ ሲነጋገሩ፣ ለምሳሌ ጥቁር አሜሪካኖች ተይዘው በባርነት በምን የመጡ ሶስት አምስተኛ ሰው ተብለው ነው የተቆጠሩት። ሴቶች የመምረጥ እድል አልነበራቸውም፣ መብትም አልተሰጣቸው። እንደውም ከመቶ አመት በኋላ ነው መብታቸው ነው
ከአንዳንድ ጥቁር ወንዶችም በኋላ ነው።
የእርስ በርስ ጦርነት ተካሂዶ ያ ካለቀ በኋላ የወጡ ሁለት የታወቁ የህግ ማሻሻያዎች ወይም ደግሞ የኮንስቲቱሽናል አሜንድመንት ይሏቸዋል፣ 14ኛና 15ኛ የሚባሉ የማንኛውም ሰው ህግ ፊት እኩል መብት አለው። ያ መብቱ ሊካድ አይችልም። እንደገና የማንንም ሰው በባርነት መያዝ ክልክል ነው የሚል ሁለት ማሻሻያዎች ወጡ። እንደዛም ሆኖ ግን ሴቶች መብት አልተከበረም ነው ግን እዚህ ሀገር ሰው ሲሉያን ጊዜ ወንድም ነበረ እንደ ሰው የሚቆጥ ለምሳሌ ጥቁር ወንድ ይችል ነበረ፣ ጥቁር ሴት ግን አይችልም። እና ነጭ ሴትም ቦት ማረካሰብ የሴቶች መምረጥ መብት የተፈቀደው ከፍተኛ ተቃውሞ አንስተው በጣም ብዙ ጭቅጭቅ ተነስቶ የሴቶች መብት እንዲከበር ተደረገ። ኮንስቲቱሽኑ ከጸደቀ ከ5 ዓመት በላይ ቆይቶ ነው በ1920።
በጊዜው ላልታዩና ወደፊት ለሚገጥሙ ሁኔታዎች አመቺ ይሆን ዘንድ እንዲሻሻልና እንዲያድግ ተደርጎ የተቀረጸው ይህ የዲሞክራሲ መሰረትና መለያ አሁንም ጉድለቶች ባያጣና ገና ፈተናዎች ባይለዩትም በበርካታ ዓመታት እድሜው ብዙ ለውጦችና መሻሻሎችን ግን አይቷል።
የቦት አደራረጉም በጣም ብዙ ፕሮብሌሞች ነበሩት። ለምሳሌ በተለያዩ ስቴቶች የተለያየ ህግ ነበር። አንዳንድ ቦታዎች የተለያየ ሰዎች ቦት እንዳያደርጉ የሚያደርግ ህግ እያወጡ አስቸግሩ ነበር። ዴሞክራሲና ሪፐብሊካን ገቨርንመንት ከዚህ የምንማረው በፕሮሰስ የሚያድግ ነው እና እንደ ኤክስፐሪመንት እንደ ሙከራ ነው የተወሰደው ከመጀመሪያው። እርግጥ አንድ ህዝብ ራሱን ማስተዳደር ይችላል ወይ የሚለው ጥያቄ ለብዙ ዓመት አልተመለሰም ነበር። ቀስ እያለ እየታየ በኋላ ከሁለተኛው ዓለም ጦርነት በኋላ ብዙ አገሮች ወደ አሜሪካ ስርዓት መምጣት ጀመሩ። ከዛ በፊት ብዙ በንጉስ እና በኃይለኞች ነበር ተጠደቡ አለ።
ከዚያ የሩቅ ዘመን የምርጫ አጀማመር ታሪክ ወደ ዘመናችን እንምጣ። የእያንዳንዱ መራጭ ድምፅ በምርጫ ሂደት ለመራጩ ድምፅ ውክልና ትልቅ ቦታ አለው ከሚለው አስተሳሰብ ሻገር ብለን ምርጫን ከሞራል ግዴታና ከምክንያታዊነት ጋር የሚያዛምዱ እይታዎችን ለመፈተሽ እንሞክር። ለምሳሌም ያህል እኔ የምርጫው ውጤት ምንም ቢሆን ምን ግድ የለኝም፣ ማንም ቢመረጥ የተለየ ስሜት አይሰጠኝም የሚል ሰው በዚሁ ምክንያት ብቻ ድምጽ ከመስጠት ወይም ከመምረጥ ቢታቀብ ምን አይነት አንድምታ ይኖረው ይሆን?
እርግጥ የመምረጥ መብት ያለ መምረጥንም መብት ይጨምራል። ማለት አንድ ሰው የግድ የመምረጥ መብት ስላለው የግድ መምረጥ አለበት ማለት አይደለም። ነገር ግን የዴሞክራሲ ስርዓት የሰዎችን ተሳትፎ ይጠይቃል። አንድ ህዝብ ራሴን አስተዳድራለሁ በሚልበት ጊዜ ወይ ጎበዝ አለቃ ወይም ኃይለኛ ወይም ንጉሥ አስተዳድረኝም የሚመርጦ ሰው ነው የሚያስተዳድረኝ ካለ የሚፈልገውን የመምረጥ መብት ይሰጠዋል። ያንን መብት ደግሞ መጠቀም አለበት። ያንን መብት ሳይጠቀም ቀርቶ ከዛ በኋላ እኔም በሚፈልገው ሁኔታ አገሪቱ አላስተዳደሯትም ወይም ይሄ አልተደረገም ብሎ መናገር ያው ኃላፊነቱን ሳይወጣ ቀርቶ ያንን ብዙ ትርጉም የለውም። ምንድን ነው ለማለት የምፈልገው፣ ዴሞክራሲ በተሳትፎ ላይ የተመሰረተ ስርዓት ነው እና ተሳትፎ ባነሰ ቁጥር የዴሞክራሲ ጤንነት እንደሚጠበቀው አይሆንም። ተሳትፎ በጨመረ ጊዜ የሚመረጠው መሪ ሆነ የሚመሰረተው ስርዓት እርግጥ ሰዎች በተመረጡ ቁጥር አዳዲስ ህጎች ይወጣሉ። እነዛ ህጎች ደግሞ የሀገሪቷን ሁኔታ፣ ጸባይ፣ ባህል በትምህርትም ሆነ በኢኮኖሚ ይቀይሯታል። ሀገሪቷ ወዴት ነው የምትሄደው፣ ወዴት ነው መሄድ አለባት የሚለው ውይይት ምርጫ አካባቢ ነው የሚደረግ። ከዛ ተነስቶ ሰው ይመርጣል፣ በዚያ አቅጣጫ ነው መሄድ አለባት የሚል በብዙሃኑ ይመረጣል። ያ አቅጣጫውን ያሉ ነገር አቅጣጫ የመወሰን መብት ይኖረዋል ማለት ነው። ግለሰቡ ትልቅ ኮንሰርት አለ በዴሞክራሲ ውስጥ። ብዙ ሰዎች የብዙሀን አመራር የብዙሀን ማጆሪቲ ሩል የብዙሀን አገዛዝ ብለው ነው የሚወስዱ። ነገር ግን በዲሞክራሲ ህግ ውስጥ የብዙሃን አመራር ብቻ አይደለም። ዲሞክራሲ ሁለት ጸባይ እነዚህ ሁለቱ በጣም ኢምፖርታንት ናቸው። በጣም አስፈላጊ ከሌሉ ደግሞ ዲሞክራሲ የለም ማለት ይቻላል። አንደኛው ምንድነው? የብዙሃን የመረጠው ይመራል ማለት ነው። ሁለተኛው ግን የጥቂቶች መብት ደግሞ መከበር አለ። የብዙሃን አመራር የጥቂቶች መብት ሳይጣ የጥቂቶች መብት ገመንግስት ውስጥ ያለው መብት ሳይጣ ማጆሪቲው መምራት ይችላል። ስለዚህ መቀየር የሚችለው ማጆሪቲው የተወሰነው ምክንያቱም የተወሰኑ የማይቀየሩ መብቶች አሉ ማለት ነው። እና የተወሰነ አቅጣጫ ሊቀይር ይችላል።
አቶ ደረጀ እዚሁ ርዕስ ላይ እንቆይና በዩናይት ስቴትስ ዜጎች የመምረጥ መብታቸውን የመጠቀማቸውን ልምምድ ከሲቪክ ግዴታ ወይም ኃላፊነት ጋር የማዛመድ ዝንባሌም አለና እስኪ አብራሩት። ምን ማለት ነው የሲቪክ ግዴታ ሲባል?
ምንድን ነው የሲቪክ ግዴታ? በህግ የተጻፈ ግዴታ አይደለም፣ ግን አንድ ሰው የአንድ ብሔረሰብ አባል በመሆኑ ብቻ ያ የሚጠበቅበት ኃላፊነት ወጣውም ላይወጣውም ይችላል። የሰውየው ምርጫ ነው። ነገር ግን ከተወጣው ከጥሩ ስነ ምግባሮች ውስጥ የሚጨመር ነው። ካልተወጣው ደግሞ የሰውየውን ምዝህላልነት የሚያሳል እና እርግጥ አንዳንድ ጊዜ ሁለት ሶስት ሰዎች ሲወዳደሩ እኔ ከነዚህ ውስጥ ማንም አይስማማኝም፣ ምመርጠውም አላገኘውም፣ ስለዚህ አልመጥም የሚል ይኖራል። አንዳንድ ሰዎች ደግሞ ከነዚህ ውስጥ የምፈልገው ሰው ባይኖርም እንኳን የምፈልገውን ሰውዬ ጨፌ እመርጣለሁ። አንድ ቦት አገኘ ማለት ነው ያሳየ እና እዚህ ሀገር መጣፍ ትችላለህ ባለቱ ላይ የምትፈልገውን ሰው እንደዛ የሚጽፉ ሰዎች አሉ። አይቆጠርም ግን የሲቪክ ኃላፊነታቸውን ለመወጣት። አንዳንድ ጊዜ ደግሞ ምናልባት የፕሬዚዳንት፣ የኮንግረስማን ወይም ደግሞ የሴኔተር እነዚህ ተወካዮች ናቸው። ምርጫ በሚኖርበት ጊዜ ከፕሬዚደንት የሚወዳደሩት ካልተስማሙ ሁሉም ሴኔተር የሚወዳደሩትም ብዙም ካልተስማሙ ምናልባት ወይም የኮንግረስ የሚወዳደሩት የሚስማማ ካለ ለሱ መርጠት ይመለሳል። የግድ ሁሉም አይነት ምርጫ ላይ መምረጥ አለብን ማለት አይደለም፣ ግን የመምረጥ ኃላፊነት የመሳተፍ ኃላፊነት በጣም አስፈላጊ ነው። ሌላው ደግሞ ምንድን ነው ሰዎች የተለያየ ሀሳብ አቅርበው ነው የሚወዳደሩት። ያ ሀሳብ ምን ያህል ተቀባይነት አለ በምን ያህል በአሜሪካም ሆነ ምን ያህል ይህንን ሀሳብ ይጠቅመዋል ብለው ሊታይ የሚችለው ምን ያህል ሰው ወጥቶ ያንን ሀሳብ የሚደግፈውን ሰው መምረጡ ወይም ደግሞ ምን ያህል ሰው ወጥቶ ይህን የተወሰነ ሀሳብ የያዘ ሰውዬ ምንም ቦት ሳያገኝ ሲቀር ያ ሀሳብ ተቀባይነት እንደሌለው በብዙሃኑ የሚታይበትም አንድ ስርዓት ነው። ስለዚህ የሰው አመለካከት ወዴት እንደሚሄድም የሚታይበት ስርዓት ስለሆነ ትምህርት የሚገኝበት ስራ ስለሆነ የመሳተፍ ኃላፊነት አለበት። ግን ያንን ኃላፊነት ካልተወጣ ምንም ቢኖር ቅጣት የለውም። ሌሎች ግዴታዎች አሉ። አሁን እዚህ ሀገር ህገ መንግስቱ ኃላፊነትን ካልተወጣ ወደ ቅጣት የሚያስኬዱ ግዴታዎች አሉ። የቮት ግን ከነዛ ውስጥ አይደለም።
በዲሞክራሲ ስርዓት ምንነትና እሱ ራሱ እውን ስለመሆኑ እንደ አንድ መሰረትና ማሳያ ጭምር የሚወሰደው ምርጫ ብሎም የምርጫ ጉዳይ በተነሳ ጊዜ ብዙ ስለሚባልላቸው አይነተኞቹ መመዘኛዎቹ ደግሞ ጥቂት እናንሳ። ነጻና ሚዛናዊ ምርጫ ብዙ ጊዜ ይባላል። መቼ ነው አንድ ምርጫ ነጻና ሚዛናዊ ነው ማለት የሚቻለው?
ምርጫ መኖሩ ብቻ ዋጋ የለውም። የእውነት ምርጫ መሆናል። የእውነት ምርጫ እንዲሆን ደግሞ የሚወዳደሩ ሰዎች ያላቸውን አመለካከት ያላቸውን ሀሳብ በነጻነት እንዲሁም ደግሞ ከሌሎች ተወዳዳሪዎች በእኩል መብት መግለጽ መቻል አለባቸው። ስለዚህ ለምሳሌ አንዱ ተወዳዳሪ ትልቅ ሰላማዊ ሰልፍ ተፈቅዶለት ሌላው ደግሞ የማይፈቀድለት ከሆነ ሚዛናዊ ላይሆን ይችላል ማለት ነው። ሚዲያ ለአንድ ተወዳዳሪ 30 ሰዓት ሰጥቶ ለሌላው 1 ሰዓት ከሰጠ ያ ተወዳዳሪ ያለውን ሀሳብ ለህዝቡ አቅርቦ በመሸጥ ሀሳቡን አይችልም። በዛ ምክንያት ሚዛናዊ አይደለም፣ ፌር አይደለም ይባላል በዚህ ሀገር። እና ፍሪ ኤንድ ፌር ነጻና ሚዛናዊ። ነጻ ማለት ተወዳዳሪው ብቻ ሳይሆን የዛ ሰው ደጋፊዎች፣ ያንተው ለመርዳት የሚፈልጉ ያንንም ለማድረግ የሚንቀሳቀሱ ግለሰቦች መብት መከበር አለ። በሚናገሩት በሚጽፉት ምክንያት ምንም አይነት አደጋ ሊደርስባቸው አይገባም። ከዛ አልፎ ደግሞ ሰዎች በነጻነት መምረጥ መቻል አለባቸው። በነጻነት መምረጥ ማለት ምንም አይነት ተጽዕኖና ግፊት አንድ ሰው እንዲመርጥ ማሳመን አንድ ነገር ነው። ካልመረጥክ ይሄ አይፈቀድልህም ወይም ደግሞ ከመረጥክ እንዲህ አይነት ጥቅም ታገኛለህ ማለት ደግሞ ሌላ ነው። እና ያ ሳይኖር በነጻነት መምረጥ መቻል አለብን ማለት ነው። እና እነዚህ ነገሮች ከተሟሉ ነጻና ፍትሃዊ ነው ለማለት ይቻላል ወይም ደግሞ እንዲያለን።
አድማጮች፣ የምርጫን ትርጉምና ፋይዳ እንዲሁም አንድን ምርጫ የተሳካ የሚያደርጉትን መለያዎች፣ የተአማኒ ነጻና ሚዛናዊ ምርጫን ምንነት ዘመናት በጠገበው የዩናይት ስቴትስ የምርጫ አጀማመር ታሪኮች ውስጥ የተመለከትንበትን ዝግጅት ነበር የተከታተላችሁት። በሌላ መሰር ርዕስ እንመለሳለን። ለአሁኑ ግን እንግዳይን የሕግ ባለሙያውን አቶ ደረጀ ደምሴ ሁልቶን ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ።
በመጨረሻም ስለ ፈጠራ ከአጋሮቹ ጋር ኢትዮጵያ ውስጥ ያሉ ስፍራዎችን ለመጎብኘት ጥረት በሚያደርግበት ሰዓት አገልግሎት ሰጪዎችን በአቅራቢያው ለማግኘት የገጠመውን ችግር ከተመለከተ በኋላ ከመሰል ችግር የሚያድን ልዩ አውታር ከገነባው ወጣት ጋር እናስተዋውቃችኋለን። አበል አሻግሬ ከአጋሮቹ ጋር በመሆን ዩስቴክ በተሰኘ ተቋማቸው አማካኝነት ኢትዮሎኬት የተሰኘ መተግበሪያና ድረገጽ ገንብተዋል። ስለ አውታሩ ምንነትና ጠቀሜታ ለማወቅ ሀብታሙ ስዩም በስልክ አግኝቶታል።
ከአንድ አመት ከሁለት አመት በፊት ኢትዮጵያን ትንሽ ለመዞር ሞክረን ነበረ። በዛን ጊዜ እንደዚህ የተፈጥሮ እና የታሪክ መስህብ የምንላቸውን ቦታዎች ለመዞር በምንፈልግበት ጊዜ የትኛው ቦታ የት ቦታ ይገኛል፣ አገልግሎቶች የት ይገኛሉ፣ ቦታቸው የት ነው፣ የዋጋ እንትናቸው እንዴት የት ነው፣ ይህን ኢንፎርሜሽን ማግኘት አልቻለም ነበር። በትክክል በተዘጋጀ ሁኔታ እናገኛቸው። ከኛ ችግር በመነሳት ለምንድነው የራሳችንን አንድ የሆነ ስራ ሰርተን በሶፍትዌር እና ድረገጽ በመስራት እኛም ስራ ስለሆነ ለምን እንደዚህ አይነት ስራ ሰርተን ለዙ ማናቀርብን ብለን አሰብን። ይህን ስንጀምረው ዌብሳይቱ ወይም ድረገጹን ከአንድ አመት በፊት ነው የሰራ ነው እና ሰርቪስም እንዲሰጥ ያስጀምር ነው። የዛሬ አመት ታህሳስ ላይ ድረገጹ አገልግሎት መስጠት ጀመረ። ከዛ በኋላ ደግሞ ከድረገጹም ሌላ ደግሞ የስልክ መተግበሪያ ያስፈልጋል ብለን ስላሰብን የስልክ መተግበሪያውን ደግሞ የዛሬ ሁለት ሳምንት አካባቢ ግንቦት 14 ላይ ይፋ አውጥተነዋል።
ይሄ መተግበሪያ ምን አይነት ጠቀሜታ ነው ለሰዎች የሚሰጠው? በስራ ላይ የሚያውሉት በምን መልኩ ነው?
የአንድሮይድ መተግበሪያ ነው የለቀቅ ነው እና እሱም ማንኛውም ሰው ኢትዮሎኬት ብሎ ሰርች ቢያደርግ ፕሌይ ስቶር ላይ ያገኘዋል። ወይም ሊንካችን ደግሞ በሶሻል ሚዲያችን ላይ ሼር ስላደረግ ነው እሱን ፎሎ ቢከተሉት አፕሊኬሽኑን አውርደው ስልካቸው ላይ ኤኒታይም መጠቀም ይችላሉ። የመተግበሪያው አገልግሎት ምንድን ነው? እነዚህ ሰርቪስ ይሰጣሉ ወይም አገልግሎት ይሰጣሉ የምንላቸውንም ማንኛውንም አይነት ቢዝነሶች በእኛ መተግበሪያ ላይ ለማስገባት አዘጋጅተነዋል። ስለዚህ ማንኛውም ቢዝነስ ባለቤት ይሄንን ፕላትፎርም በመጠቀም የነሱ ማሳያ ስራቸውን የሚያሳዩበት ሾኬስ የሚያደርጉበት ፕላትፎርም ስለሆነ እዛ ላይ ስራቸውን አስገብተው ይሄንን ሰርቪስ ከዚህ እስከዚህ ሰዓት እንሰጣለን፣ ዋጋችን ከዚህ እስከዚህ ነው፣ ሎኬሽናችን ቦታችን ደግሞ ይሄ ቦታ ነው ብለው እዛ ጋር እንትን ይላሉ። ተጠቃሚዎች ደግሞ የነሱ ተጠቃሚዎች ያንን ቦታ በማግኘት እንደዚህ እንደዚህ ዋጋቸው ጥሩ ነው፣ ይሄ ደግሞ ሰርቪሳቸው ጥሩ ስለሆነ ይሄን ምርጫችን አድርገን እዛ ቦታ ሄደን እንጠቀማለን ብለው ይጠቀማሉ። ያንን ከተጠቀሙ በኋላ ደግሞ የተጠቀሙትን አገልግሎት እዛው ጋር አስተያየት መስጠትና በአምስት ኮከብ ደግሞ ይሄን ያክል ነው የጥራት ደረጃችን ይሄን ያክል ነው ብለው አስተያየት መስጠት ይችላሉ። በዛ መሰረት የቢዝነስ ባለቤቶቹም ስራቸውን ያጎለብታሉ፣ ያሻሽላሉ ማለት ነው። መተግበሪያውን እንደዚህ እንዲያደርግ ብለን ነው ያሰብነው። መተግበሪያው አሁን በውስጡ ከ120 በላይ ምድቦች አሉት። እነዚህ ምድቦች ሆቴልን፣ ካፌን፣ ሌሎችንም የአርት ጋለሪዎችን እንደነዚህ አይነት ቦታዎችን ያቀፈ ነው። ዋና አላማችን ሆቴል እና እንደዚህ ቱሪዝም የቱሪዝም ሴክተሩ ላይ መስራት ነው። ላይ ፎከስ አድርገን ብዙ ቦታዎችን አስገብተናል። ተጠቃሚዎችም እዛ ጋር አፕሊኬሽን መተግበሪያውን በመጠቀም እነዚህን ቦታዎች በቀላሉ ማግኘት ይችላሉ ማለት ነው።
እንግዲህ እንደተረዳሁት መተግበሪያው ሰዎች በአቅራቢያቸው ያሉ አገልግሎቶችን በቀላሉ እንዲያገኙ የሚያስችል የሚያመላክት መተግበሪያ ነው። ለምሳሌነት ባህየውት መሰረት ምግብ ቤቶች፣ ጸጉር ቤት፣ ቤተ መጻሕፍት የመሳሰሉትን ያሳያል። በመተግበሪያው ላይ የተጫኑትን መረጃዎች እንዴት ማሰባሰብ ቻላችሁ?
መረጃውን ማግኘት ብዙ ጊዜ ፈጅቶብናልም ቀላልም አልነበረም። እውነቱን ለመናገር በራሳችን የሰበሰብናቸው ዳታዎች አሉ። ቀጥታ ደግሞ እነዚህን የቢዝነስ ባለቤቶቹን ራሳችን ፈልገን ሄደን የተወሰኑ ሰዎች በራሳችን በእኛ ስር የቀጠርናቸው ሴልስ የምንላቸው ሰዎች ይችላሉ። እነሱን ቀጥታ እነዚህን ሰርቪስ የሚሰጡትን ሰዎች ቀጥታ በመሄድ ዳታችሁ ምን አይነት ዳታ ነው እዚህ ጋር የእኛ መተግበሪያ ላይ እንዲገባላችሁ የምትፈልጉት፣ ማሳየት የምትፈልጉት፣ ስራችሁን እንዴት ነው ሾኬስ ማድረግ የምትፈልጉት የሚለውን ዳታ በራሳችን ማለት ነው ኮሌክት አድርገን ሰብስበን ነው በአብዛኛው ያስገባ ነው። ሌላ ኢንፎርሜሽን ደግሞ እንደዚህ ፐብሊክ የምንለው ኢንፎርሜሽን፣ ህዝቡ ማወቅ አለበት የምንለውን ኢንፎርሜሽን ደግሞ በራሳችንም ኮሌክት አድርገን ማስገባት ችለናል።
እናንተ ከመዘገባቻቸው የንግድ ቤቶች ወይንም ደግሞ አገልግሎት ሰጪዎች በተጨማሪ አዳዲስ አገልግሎት ሰጪዎች፣ አዳዲስ ድርጅቶች በመተግበሪያው ላይ ስማችንና አገልግሎታችን መስፈር አለበት ብለው ቢፈልጉ ማድረግ የሚጠበቅባቸው ነገር ምንድን ነው?
ድረገጹንም መተግበሪያውንም ከመጀመሪያው ስንሰራው ማንኛውም ሰው እዛ ጋር ፕሮፋይል ፈጥሮ የራሱን ቢዝነስ ሬጅስተር እንዲያደርግ ክፍት አድርገን ይሰራ። ስለዚህ ማንኛውም የቢዝነስ ባለቤት እዛ ጋር ቢዝነስ አለኝ እዚህ ካታጎሪ ላይ እንዲገባልኝ እዚህ ምድብ ላይ እንዲታይልኝ ይፈልጋለሁ የሚለውን በራሱ ኤኒታይም መተግበሪያችንንም ድረገጻችንን ተጠቅመው ፕሮፋይል ፈጥሮ የራሱን ቢዝነስ ማስመዝገብ ይችላል። ከተመዘገበ በኋላ እኛ ትክክለኛ ነው አይደለም የሚለውን ኮንታክት እንዲያደርጉን ወይም ራሳችን ደግሞ ኮንታክት አድርገን ትክክለኛ ቢዝነስ ከሆነ እዛ ጋር ቬሪፋይ እናደርገዋለን ትክክለኛ ቢዝነስ ነው፣ መተግበሪያችንም ላይ ድረገጻችንም ላይ ይታያል ማለት ነው። ስለዚህ ለማንኛውም የቢዝነስ ባለቤት ክፍት የሆነ ፕላትፎርም ነው።
እንደዚህ ያሉ መተግበሪያዎችን በማዘጋጀት ረገድ ድረገጹንም በመገንባት ሂደት ውስጥ ፈታኝ ነገሮች ምንድን ናቸው?
ገባ አንደኛ ያው ጥናት የሚለው ነገር ያስፈልገዋል። ይህን ስራ ሲጀመር ተጀምሮ እስከሚያልቅ ድረስ እስከመጨረሻው ፕላትፎርም እስከሚወጣ ድረስ ያለው ጥናት የሚለው ነገር ነበር አንደኛ ቻሌንጁ ነገር። ፕላትፎርሙን መስራቱ ብቻ አይደለም፣ መተግበሪያውንም ድረገጹንም ከሰራም በኋላ ወደ ስራ ወደሚለው ነገር ለመግባት እንዴት ነው እነዚህን ሰዎች ይሄ ነገር ጥሩ ነገር ነው ተጠቀሙበት የሚለውን ነገር እሱን እንትን ማለት አንደኛ ዋናው ቻሌንጅ እሱ ነበረ። ግን ዋናው ሲጀመር እሱን ለመስራት ለራሱ አሁን ኢትዮጵያውያን የሚለው የኢንተርኔት እንትን ተስፋፋ ቢባልም አሁን ለጊዜው ስቲል የሚቀረው ነገር አለ። ኮኔክሽን ማግኘት በጣም ያስቸግራል። አሁን እኛ እሱን ስንጀምር የጀመርነው ዩኒቨርሲቲ ተማሪዎች እያለን ዩኒቨርሲቲ በምናገኘው ኮኔክሽን ነው። ከዛ ውጭ ስንወጣ ያስቸግራል። ቤት ለቤት የለም፣ የዋይፋይ አክሰስ የለም። ኢቨን ሪሶርስ ለራሱ የመተግበሪያዎችን ለመስራት ጥሩ ኮምፒውተር ያስፈልጋል። አሁን እሱ ለራሱ ትልቅ ቻሌንጅ ነበረ ፕላትፎርሙን መገንባት። ፕላትፎርሙ ከተገነባ በኋላ ግን ፋሚሊያራይዝ ማድረግ ወደ ህብረተሰቡ፣ ወደ ማህበረሰቡ እንዴት ነው እንዲተዋወቅ የሚለው እንዲያውም መተግበሪያውን ከመስራት በላይ ቻሌንጅ ውስጥ ነበር ነው።
አቤል፣ በስራህ መተግበሪያዎችንና የኮምፒውተር ስርዓቶችን ትገነባለህ ወይንም ሶፍትዌር ዲቨሎፐር ነህ። ኢትዮ ሎኬት ከተሰኘው አገልግሎት በተጨማሪ ለወደፊቱ ማበርከት የምትፈልጋቸው ስራዎች በምን ላይ የሚያተኩሩ ናቸው?
ከዚህም በፊት ስንሰራ የነበር ወደፊት የመስራት አላማ ያለ እዚሁ ላይ ነው ፎከስ የምናደርገው፣ ድረ ገጾችና ሞባይል አፕሊኬሽኖችን መስራት ላይ። እሱ ላይ ፎከስ የምናደርግበት ምክንያት ምንድን ነው? ኢትዮጵያ ያው አሁን ዲጂታይዝ እያደረግን ነው ብዙውን ነገር ኢትዮጵያ ውስጥ በፋይናንሻል ቴክኖሎጂ፣ በግብርና ቴክኖሎጂ፣ በንጹህ ኤነርጂ ቴክኖሎጂ ዲጂታላይዝ እየተደረገ ነው ኢትዮጵያ። እና የኛ እንደ ድርሻ አስተዋጽኦ ማድረግ የምንፈልገው ድረገጽ እና ሞባይል ላይ ያደረግነው ምንድን ነው፣ እኛ ትንሽ እውቅና የገነባ ነው እሱ ላይ ነው አንደኛ። ሁለተኛ ደግሞ ኢትዮሎኬትን የሰራው እናት ካምፓኒው ዋይቴክ ወይም ዩስቴክ የሚባል ካምፓኒያችን ነው። ይሄ የወጣቶች ቴክኖሎጂ የምንለው ካምፓኒ ሞባይልና ድረገጾችን በመስራት አሁን ለሁለት ዓመታት ያክል ለሀገር ውስጥ ላሉ ክላይንቶችም ውጭ ሀገር ላሉ ክላይንቶችም ስራዎችን በመስራት ይታወቃል። እና ወደፊትም ይሄንን ስማችንን ገንብተን እንደዚህ አይነት ዲጂታል ሶሉሽኖችን ለኢትዮጵያ ማበርከት፣ ለማህበረሰቡ ማበርከት ነው የምንፈልገው።
እጅግ በጣም አመሰግናለሁ አቤል አሻግሬ። ኢትዮ ሎኬት ስለተሰኘው ሰዎች በአካባቢያቸው ካሉ አገልግሎት ሰጪዎች ጋር በቀላሉ እንዲገናኙ አጋዥ መተግበሪያ ስላብራራህልን በእጅጉ አመሰግናለሁ። መልካም ምሽት ይሁንልህ። መልካም እድል ግጠማችሁ።
አሜን።
ውድ አድማጮቻችን የምሽቱ ፕሮግራማችን ተጠናቋል። በ22 በ25ና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈው ፕሮግራማችን እዚህ ላይ አበቃ። የፕሮግራሙ አስተባባሪ ንጉሥ ታምሬ ነው። በመላ ባልደረቦቻችን ስም ለዛሬ ምሽት የምሰናበታችሁ አዳነች ሳየ ነኝ። በእኛ በኩል ሰላም፣ ደህና ደሩ፣ በደህና ቆዩን።